ክፍል ሁለት መደበኛ ፕሮግራማችን አሁን ይጀምራል። የታላቁን ኢትዮጵያዊ ንጉሠ ነገሥት አጼ ቴዎድሮስን የሕይወት ታሪክ ተንተርሶ ባቤ ጉበኛ የተደረሰውን ታሪካዊ ልቦለድ አንድ ለናቱ መጽሐፍ ትረካ
ክፍል 6
ተሰምተን የተክላላ ፕሮግራማችን ፍጻሜ ይሆን።
ከመጽሐፍ ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
አንድ ለናት
ታሪካዊ ልቦለድ ከአቤ ጉበኛ 1961 ዓመተ ምህረት አዲስ አበባ። ይህ መጽሐፍ የኢትዮጵያን ነጻነትና ጠቅላላ ደህንነት ለመጠበቅ ሕይወታቸውን ለሰው ወደፊትም አስፈላጊ በሆነበት ጊዜ ለሀገራቸው ነጻነት ሕይወታቸውን ለሚሰው ሁሉ መታሰቢያቸው እንዲሆን አበርክቻለሁ። አቤ ጉበኛ ክፍል 6
ተክሎ ፈረስ ካሳ ብሎ ስም ማርባር ቢሸበራል ኢየሩሳሌም እኔማዩ ቱርክማይ የምሸሽ ነው ፈረስ አባታጠቅ ስሙ ቴዎድሮስ ጠላትን የሚበትን እንዳውሎ ነፋስ እኔማዩ ቱርክማይ የምሸሽ ነው።
ምዕራፍ 8 ኮሶ የምታፈጣ የጀግኖች ማሩ ልፈኛ ጥጋበኛ ይሁን እንጂ በሃይማኖታቸው ከጅማት የተነከሩ ነበሩ። ቤተክርስቲያን በማዘውተር ከአንድ ካህን ይበልጣሉ። በጾም ቀኖች በዘጠኝ ሰዓት ግድም ካልሆነ በቀር እህልና ውሃ ባፋቸው አይዞርም። በጦርነት ላይ ባሉበት ጊዜ እንኳ ቢሆን ለጾም ያላቸው ጥንቃቄ የሚያስገርም ነበር ይባላል። ለንደን ዲኬቶች ረቡዕለት አንድ ሙዳ ስጋ በላው ወይም አርብ ዕለት አንድ ጽዋ ወተት ጠጣው ከሚላቸው ተናዛዥ ይልቅ አንድ ነፍስ ገድያለሁ የሚላቸው ተናዛዥ የሚሻል ሆኖ እንደሚታያቸው እጃዝማች ማሩም ብዙ ሕዝብ ተሰብስቦ አንገት አንገቱን በሰይፍ ሲጨፈጭፍ ከሚያዩ ይልቅ አፕሮብ ሲደፈሩ ቢያዩ እጅግ እንደሚሳቀቁ በሁኔታቸው ይታወቅ ነበር። በጸሎትም በኩል ከሌሊቱ 11 ሰዓት እስከ ቀኑ 4 እና 5 ሰዓት ድረስ በቃልም ለመጽሐፍም ሲያነበንቡ ስለሚውሉ በቤታቸው በወርሃ ፋሲካ እንኳን ቁርስ በጊዜው አይበላም ነበር። የቤት አሽከሮቻቸውም ለወጉ ነው እንጂ ፋሲካ የምንል የእኛ ጌታ ቤት ሁል ጊዜ ጾም ነው ብቻ ጾሙ የክርስቲያን ጾም አይነት ሳይሆን የእስላም ጾም አይነት ነው፣ ምክንያቱም ስም ጾም እየዋል በመጨረሻው ስጋ ስለምንበላ ነው እያሉ ይተፉ ነበር ይባላል። በዚህ ልማድ በበዓላት ቀን በቤተ ክርስቲያን በዘወትር ቀን በቤታቸው ታዛ ሆነው ሲጸልዩ ጸሎቱን ሳይጨርሱ እንኳ ብዙ የህዝብ ጉዳይ ይፈጽሙ ነበር። ለምሳሌ አንድ ሹማቸው ጸሎት እንደያዙ ቀርቦ ስለ አንድ ሰው ጉዳይ ቢነግራቸው ቆይ ጸሎቴን ልጨርስና ንገረኝ አይሉም። ወይም አንዳንድ ካህናት ጸሎት ሲይዙ እንደሚያደርጉት በአይን ጥቅሻ በከንፈር ንቅሻ ወይም እጅን በማወዛወዝ ወልፍተ ፊቴ ጸሎቴን ልጨርስ ብለው አያሰናብቱም። የቃል ጸሎት እንደሆነ ከደረሱበት ላይ ያቆሙና መጽሐፍ ይዘው እንደሆነ መጽሐፉን በጣታቸው አልበው አጠፍ ያደርጉና ምን ነበር ይላሉ። ጌታዬ የገብሩን ነገር ምን እናድርግ ይላሉ። አሳሳቢው ይገረፍ ብያል ነበር ተገርፏል። ተሰሩታ ታስሯል እኮ ታዲያ ምን ይሁን? ምናልባት ይበቃው እንደሆን እባክህ ጸሎቴን ልጨርስበት ለዘመቻ ተነስቼ አሁን ይህን ጉዳይ ብለህ ታቀርብልኛለህ? ደጃዝማች ማሩ በዚህ ሁኔታ ከጸሎት ላይ ሆነው የጸሎትን እሰረው ግረፈው ውረሰው ግደለው ታስተኛቸው ጊዜም ፍታው ሹመው ሸልመው የሚሉ ሰው ቢሆኑም ጸሎት በጣም ይወዱ ነበር። ብቻ አብዛኛው ጸሎታቸው በመካከሉ በሚወስኑት የፍርድ ግምድል ፍርዶች ከመቋረጡ በላይ አፋቸው ጸሎቱን ሲያንጎደጉድ ልባቸው ለብቻው እየዘመተ ከጎጃም ዳሞትን ከበጌ ምድር ስሜንን ለግዛታቸው ሲጨምር ያነደዳቸውን አንዳንድ ሽፍታ ይዞ እጅና እግሩን ሲቆርጥ ሲገርፍ ሲሰቅፍ ለጸሎቱ ያሉት ታማኝ አካሎች ከንፈሮቻቸውና ምላሳቸው ብቻ ነበሩ። ከበስመ አብ ወልድ እስከ ዘአቅረብኩ ማኅሌተ ድረስ ሲያነበንቡ የሚያረፍዱበት መጽሐፍ ለዘመቻ በወጡ ቁጥር ጫኞችንና አንጋቾችን እጅግ ያስቸግር ነበር ይባላል። አንድ ቀን ጠዋት እነ ሊቀ ካህናት ላቀው እነ ፊታውራሪ ሰንደቆና እነ ቀኛዝማች ከብቴ ተሰብስበው ምንም እንኳ ጸሎተኛው ጌታቸው እንኳን እነሱን ማንንም ቢሆን በጸሎት መካከል ጣልቃ ገብተው ማነጋገራቸውን ቢያውቁ ይህን የመሰለውን ከባድ ጉዳይ በጸሎት መካከል ይዘው ለመቅረብ አልፈለጉም። ደጃዝማሩ ጸሎታቸውን እስከሚጨርሱ ድረስ ከቅጥር ውጭ ሆነው ሲጠባበቁ ቆዩና ጸሎታቸውን መጨረሳቸውን እንደሰሙ ገብተው እጅ ነሱ። እንደምን አደራችሁ አሉ ደጃዝማች ማሩ ከተቀመጡበት እየተነሱ። ሰዎቹ እንደገና እጅ ነሱ። ግቡ አሉ ደጃዝማች ወደ እልፍኝ እያመሩ። ሁሉም እጅ ነሱና ደጃዝማችን ተከታትለው ገቡ። ደጃዝማች ማሩ ከተቀመጡ በኋላ ቁጭ በሉ ሊቀ ካህናት ቁጭ በሉ አሉ። ሁሉም እንደገና እጅ ከነሱ በኋላ እንደቆሙ ዝም አሉ። ቁጭ በሉ እንጂ ቁጭ በሉ ከበደኝ እኮ አባቴ አሉ ደጃዝማች ደግመው። አሁንም በሆነ እንደሆነ ጌታችን ይኑሩልን እንጂ እሱማ የት ያመልጠናል። አሁንስ የመጣንበትን አሁንም በሆነ እንደሆነ ጌታችን እንዲለመኑን ነው የምንለምነው አሉ ሊቀ ካህናት። ነገሩ ምን ነበር? ቢሆንስ ቁጭ ብላችሁ አትነግሩኝም አሉ ደጃዝማች ጎፈሬያቸውን እያከኩ። የለም ጌታዬ፣ አሁንም በሆነ እንደሆነ ቁመን ነው የምንለምን። እንዲያውም ተመሬት ላይ ተደፍተን መለመን ይገባል ነበር አሉ ሊቀ ካህናት። ለማንኛውም እኮ ነገሩን ሳውቀው ነው የሚሆነው። ነገሩ ምንድነው? አሉ ደጃዝማች ማሩ። አሁንም በሆነ እንደሆነ የልጃዱን ነገር ነው ጌታዬ አሉ ሊቀ ካህናት። እንዴ አባቴ፣ አሁንስ እርሷም እንደ ሌሎች ሊሆኑብኝ ነው መሰል አሉ ደጃዝማች ማሩ ከረር ባለ ቃል። ደጃዝማች ማሩ እንደዚህ ደፈር ብለው ሊቀ ካህናትን የተናገሩባቸው ቀኖች ከዚያ ሁሉ ቅርበታቸው ጋርና በተለይም ደጃዝማች ማሩ የሚቀርቧቸውን ሰዎች ለማዋረድ ካላቸው የታወቀ ጠባይ ጋር ሲመዛዘኑ በጣም ጥቂቶች ናቸው። ከነዚህም ሁለት ሶስቱ ቀኖች በኒ መከረኛ በልቻይሉ ምክንያት ያጋጠሟቸው ናቸው። ደጃዝማች ማሩ በጣም እየወደዱ በጣም ወደሚደፍሯቸው ወደ ቀኛዝማች ከብቴ ያን አስፈሪ አይናቸውን ወረወሩና ምን ማለታችሁ ነው? ምን ፍጠር ነው የምትሉኝ? ኃይሉን ለቀ ወደ ቋራ ላክና ሂዶ ሲሸፍትልህ በዘመቻ ተንገላት አይደለም የምትሉኝ? በጭራሽ አይደረግም አሉ። እንደዚህ አላልንም እኮ ጌታዬ አሉ ቀኛዝማች ከብቴ። እንዲህም አይደል አሉ ፊታውራሪ ሰንደቁ። አሁንም በሆነ እንደሆነ የዛሬው ልመናስ ቀላል ነው ጌታዬ አሉ ሊቀካናት ነጭን ረጅም ጭራ እያወናጨፉ ዛዲያ ምን አርግ ነው የምትሉኝ አሉ ደጃዝማች ማሩ ያንተ ነፍሶም እንደሆነ ሳያሳክካቸው እያከኩ የሚያፈርሱትን ጎፈሬ እያከኩ ይፍቱታል አልንም ጌታዬ አሁንም በሆነ እንደሆነ በዚህ እንዳለ ጥቂት ርኅራኄ ያደርጉለት ነው ያልነ አሉ ሊቀካናት ላቀው መረራይ ነው ማደርግለት ራበው ጠማው ታረዘ ምን ጎደለበት ጎሎበታል ጌታዬ አሁንም በሆነ እንደሆነ በጣም ጎሎበታል ምንድን ነው ጎደለበት ስላሴ እንኳ አዳምን ፈጥረው ብቻውን እንደሆነ ባዩ ጊዜ አሁንም በሆነ እንደሆነ ንግበር ሎቱ ቢሰ ለትረዶ ብለው ሔዋንን ተግራጎኑ አጥንታው ተተው ፈጥረው ሰጥተው ብቸኝነቱን አስወግደውለታል ይህም ሰው አሁንም በሆነ እንደሆነ በድሜው ህፃን ነው ደግሞም ወንዱ ልጅ ብቻውን በአንድ ጎጆ ይህን ያህል ዓመት ተኮራምቶ ሲቀመጥ ዝም ማለት ለልጅ ከፍጡር በሰማይ ቤት መወቀሻ ማጠራቀም ነው አሁንም በሆነ እንደሆነ ጌታዬ አጥቶም እንደሆን እንጨት ሆኖ ማይጤስ ሰው ሆኖ ማይበድል ስለሌለ የሰማይ አባታችን ስንበድል ይቅር እንደሚለን የበደሉንን ይቅር ልንል ይገባል አልቦ ሰብ ዘይይ ኤብስ ዋልቦ እስ ዘይይ ጤይስ ይላል መጣፉ ስለዚህ አሁንም በሆነ እንደሆነ ኮሶ የምታጠጣው ቆሎ የምትቆላለት አዲስ ሴት አብራው ልትኖር ቢፈቅዱለት ብለን ነው ጌታችንን በጠዋቱ የምናስቸግር አሉ ሊቀ ካህናት እስታሁን የለውም እንዴ አሉ ደጃዝማች ቀኛዝማች ከፍቴን እየተመለከቱ የለውም ኧረ አሉ ቀኛዝማች ከፍቴ አባቴ በእውነት ነው የምነግሮት እኔ እስከ ዛሬ ይህን አላውቅም አሉ ደጃዝማች ማሩ ራሳቸውን እያከኩ አሁንም በሆነ እንደሆነ ለዚህ ነው ጌታዬ አሉ ሊቀ ካህናት ላቀው በልባቸው በጣም ደስ እያላቸው በእውነት እኔ ይህን ተቀድሞም ቢሆን አልከለከልኩ አሉ ደጃዝማች ማሩ ሁሉንስ ጌታዬ መች ከለከሉት አሉ ፊታውራሪ ሰንደቁ ሌላውን ቢቀር ይህን አልከለከልኩትም አሉ ደጃዝማች ሁሉም ለጥ ብለው እጅ ነሱ የሰማይ ማሩ ያድርግልን የምድሩስ ሳላፊ ጠፊ ነው አሉ ሊቀ ካህናት ተነገራችሁ ላይ ሴቷ ተገኝታለታለች አሉ ደጃዝማች አዎ ተገኝታለታለች አሉ ቀኛዝማች ከፍቴ የነማን ናት አይ አሁን ይህ ነው የሚባል ሰው የላትም ግን የጨዋ ዘር ናት ይባላል ማን ትባላለች ወይዘሮ አትጠገብ የት ትኖር ነበር ጎንደር ትኖር ነበር ባሏም ተታላላቆቹ የጎንደር መኳንንት አንዱ ነበር ይባላል ወደዚህ ስትመጣ አጀቧ ለብቻ ነበር አሁን እንጃ እያደር ሁኔታዋ ሁሉ እየተለወጠ መናኝ እየመሰለች መኖር አልተታለች ለመሆኑ ዘሯ ተነማን ወገን ነው ይባላል ተናጼ ፋሲል ተያይዞ የሚቆጠር የጠራ ዘር አላት ነው የሚባለው ታዲያ ኃይሉን ተነፋሲል ዘር አጋብታችሁ እኔን ለማስጠቃት ትፈልጋላችሁ ማለት ነው አሉ ደጃዝማች እንደ ቀልድም እንደ ቁም ነገርም አድርገው ይህ አይደለም ጌታዬ ምንም ቢሆን ጨዋ ሰው ነው ትህታችን ወልዷል ባዕድ አይደለም ቢጋግም ተጨዋ ሰው ይውለድና ብለን ነው አሉ ፊታውራሪ ሰንደቁ ኧረ እኔስ ቀልድ ነው እንኳንስ ተሞሉት የፋሲል ዘር ነን የሚሉ ጋለሞቶች አንዷን እቴጌን ቢያገባም እኔ ምን ጨነቀኝ ደህና ነው የፈለጋትን ወይም የፈለጋችኋትን ሴት አጋቡት ቀለብም ያን ሰው እንደሆነ በየወሩ አራት አራት አቁማዳ ነጭ ጤፍ እንዲጨመርለት እዘዝ አሉ ደጃዝማች ማሩ የሰማይ ማሩ ያድርግልን ጌታዬ አሉ ሊቀ ካህናት ላቀው በጣም ደስ ብሏቸው ሊቀ ካህናት ላቀው ክርስቶስ ያስተማረውን በሙሉ ተከትለው ሁሉንም አይውደዱ እንጂ ጠላታቸውን ለማጥፋት በሚያደርጉት መጥፎ ተግባርም ጠላታችሁን ውደዱ የሚለውን የክርስቶስ ቃል በፍጹም ይቃረኑ እንጂ ለሚወዱት ሰው ባልንጀራህን እንደ ራስህ ውደድ የሚለውን ቃል በሙሉ ለመፈጸም ጥቂት ነው የሚቀራቸው በሊቀ ካህናት አስተሳሰብ እርሳቸውን ያስቀየመ ሰው በምንም በምንም ከዲያብሎስ ያልተለየ ሰይጣን ነው እንደ አጋጣሚ ሆኖ ስሙ ከፊታቸው ቢነሳ እንኳ ሌላ ወሬ ከመቀጠሉ በፊት ያ ሰይጣን ያ ደብሰ ስጋ የዛውልጅ ያ ይሁዳ ሲሉት ለደግ ያነሳው ሰውም ቢሆን አፍሮ ዝም ይላል እንጂ ጨዋታውን ለመቀጠል አይችልም። የሚወዱት ሰው ደግሞ ያው ፍጹም መልአካቸው ነው። ወጃም ውስጥ ዋሻራና ጎንጅ ቅኔ ቤት ሳሉ በተማሪ ቤቱ ተላላፊውና አሳቢው በሽታ እየገባ ጓደኞቻቸውን ስላመመ አምስት ጊዜ ወደ በሽታ እየገቡ ጓደኞቻቸው ሲያስታምሙ ሶስት ጊዜ በጠና ታመው ራሳቸው እየተመላለጠ ጉልበታቸው እየተንቀጠቀጠ ወጥተዋል። ሁለት ጊዜ ግን ያ ስንት ተማሪ የጨረሰ ከገበምተኛና በሽታውን ይዞ በፍራ ወደ ዘመዶቹ ከሸሸ ተማሪ ጋር እየሄደ ስንት የጨረሰ በሽታ ሳያማቸው ከአስር በላይ ጓደኞች አስታመው ያተረፉ ሶስት ጓደኞች አገላብጠው ውሃ ጠጥተው አስታመው ሲሞቱ ገንዘው በጨለማ ብቻቸውን ሬሳ ተሸክመው አውጥተው ለቀባሪ የሰጡ በተማሪ ቤታቸው እንደ አንድ ሰማት የሚቆጠሩ ሰው ነበሩ። ከዚህም በላይ በትምህርት አቀባበላቸው እስከዚህ ተመስገን ባይሆኑም አዲስ ተማሪ ሲመጣ በማለማመድ ጥሬ ቆልቶ በማቅረብ የእንግዳ አገር በማጠብ ጥላ ሰርተው ልፋፈ ጽድቅ ጽፈው ገንዘብ በማግኘትና እሱንም ጓደኛም ይሁን ችግረኛ ሲፈልገው በመቻል የታወቁ ስለነበሩ በተማሪነታቸው ጊዜ የሚያውቋቸው አንዳንድ ሰዎች ላቀው ከዚህ ሁሉ ማረግ የደረሰው በሙያው ተማንም በልጦ ሳይሆን በቀልቡናው ነው እያሉ ይናገሩላቸው ነበር። ይሁን እንጂ ሊቀካህናት ላቀው ቀደም ብሎ እንደተነገረው ለሚጠሉት ሰው ምህረት የሌላቸው ይመስሉ ስለነበሩ ብዙ ጠላቶቻቸውን በጥላወጊና በአስማት ጨርሰዋል እየተባሉ በግልጽ ይታማሉ። አንዳንድ ሰዎች ደግሞ ላቀው በአፉ ጥላቻውን ከሚገልጽ በቀር እንኳንስ የሰው ሕይወት የዝንብ ሕይወት ለማጥፋት ጭካኔ የለውም፣ ክፉ መቼ እንደዚያ ይፋፋል ይሏቸዋል። የሊቀ ካህናት ላቀውን ግዙፍ ሰውነት ላየ ሰው እንኳን ጥሬ በልተው ውሃ ጠጥተው ደበሌ ለብሰው በችግር ያደጉ ሊመስሉት በተራ ምቾት እንኳ ያደጉ አይመስሉትም። በልጅነታቸው በቤተሰባቸው ወይም በኋላ በደጃዝማች ማሩ አማካይነት ያገኙት ምቾት እንደዚያ በአካል የዳበሩ ሰው አደረጋቸው ብሎ ለማመን የማይቻል ነው። እንዲያው ከልጅነት እስከ እውቀት ምንም ችግር ሳያገኛቸው በተፈጥሮ ያማረ ሰውነታቸውን በምቾት ሲጠብቁት የኖሩ ይመስላሉ። ስለመልካቸው ጥራትና ግርማም ኢትዮጵያዊ ቆዳቸው ከግብፃዊ ቆዳ ጥቂት ጠየም ከማለቱ በስተቀር ልካቡኑን ይመስላሉ ይባል ነበር። የ18 ዓመት ቆንጆ ሳሉ በ45 ዓመታቸው ያገቧቸው ባለቤታቸው ወይዘሮ ማናህሎሽም የመረጧቸው በመልካቸውና በድምፃቸው ነበር ይባላል። እኒህን ተወዳጃቸው ሙትና የደጃች ማሩ አድራጊ ፈጣሪ ለልጅ ኃይሉ የልብ ወዳጅ እንዲሆኑ እግዚአብሔር ስለፈቀደ ከታላቅ ወዳጃቸው ቀርቶ ከታላቅ ጠላታቸው ሊደርስባቸው የማይፈልጉትን መሰልቸትና በክፉ ዓይን መታየት ከወዳጃቸው ከደጃች ማሩ ለኃይሉ ሲሉ ከምንም ሳይቆጥሩ ሲቀበሉ ቆይተው ማስፈታት ባይችሉም በተሻለ ሁኔታ እንዲኖር በጣም ረዱ። በዚህም መንገድ ኃይሉ አትጠገብን አገቡ። ሁለቱም ካሳን ሊወልዱ ቻሉና ካሳም አንድ መስፍን ላጠቃቸው ለልጅ ኃይሉ ብቻ ሳይሆን ብዙ መሳፍንት ላጠቋት ኢትዮጵያ ታላቅ ካሳ ሆነ። ወይዘሮ አትጠገብ ዘመዶቻችን ሁሉ ንጹህ አማሮች ነን ይላሉ። ከትግሬና ከአገው በቀር ሌላ ዘር እኩያችን አይደለም ብለው ከሌላ ዘር አንጋባም ይሉ ነበር። ፍቅር ከጣለን እንደ ተማሪ ጥሬ በጋብቻ ውጥንቅጥ ብንሆን የሚያስግደን ምክንያት የሌለበት ጊዜ እንደሚመጣ አላወቁ። ነጩን ሊጥ፣ ጥቁሩን ሻንቆ፣ ቀዩን ሸክላ፣ ብጫውን የፍልፈል ጥርስ፣ አንድን ኩዴላጭ፣ አንድን ጭረተበላ፣ አንዱን ምን ሲሉ የኖረውን ጣጣ ያየ ያውራው። እያንዳንዱ ባላገር ዘሩን ከነገስታት ከመሳፍንት የሚያይዝበት ከአራት አያቶቹ ወይም ከስምንት ቅድመ አያቶቹ ባንዱ በግድ አንድ ቀዳዳ ማግኘት ነበረበት። አጼ የሚባለውን ታላቅ ስምና የነፋሲልን ግንብ ብቻ ይዘው የሚቀመጡት የዘመነ መሳፍንት ነገስታት በተገለባበቱ ቁጥር ወይዘሮ አትጠገብ ሁለት ሶስት ዘመዶቻቸውን በሞት ሳያጡ አርፉም ነበር። በጎንደር አካባቢ ጦርነት ተደርጎ ለወይዘሮ አትጠገብ መስዶ ሳይደርስ ቀረ ማለት በጦርነት ውስጥ አንድም ሰው አልሞተም የማለት ያህል ነበር። ግጭት ተብሎ በተነሳ ቁጥር ከሚያስቁት በላይ የተረፉትን ሞት ከሰማይ ቤት ለነሱ ሲዲያድን ፈቃድ አውጥቶ በፍጥነት ፈረስ የመጣ ይመስል ከያሉበት እየበረበረ ይጨርሳቸው ነበር። አንድ ጊዜ ወይዘሮ ትጠገብ አንዱ አጎታቸው በወገራ በኩል ወደ ተነሳ ግጭት ተልከው በዚያ ስለሞቱ መርዶ መጥቶላቸው ሲያለቅሱ የት ይደርስ እየተባለ የሚጠበቅ የሃያ ዓመት ጎበዝ የሆነ ያክስታቸው ልጅ እንቅፋት መጥቶት ወዲያው ታመመና መንጋጋው ተጋጥሞ ሲጨነቅ ቆየ። በኋላ በሶስተኛው ቀን ሞተ የሚል መርዶ ደረሳቸው። ኩታቸውን ሳይደርቡ እንደ እብድ ተነስተው ሲበሩ ከዘመዶቻቸው አንዷ ኩታና በርኖስ ይዛ ተከትላ ነጠላውን ያለወግም ቢሆን አልብሳቸው ጉልበታቸው እስኪላት ድረስ እየወደቁና እየተነሱ ሂደው ከልቅሶው ደረሱ። በርኖስን ገልብጠው ለብሰው ፊታቸውን በዚያ ሻካራ ማቅ በሁለቱም ጉንጫቸው በኩል ይሞርዱት ጀመር። ደሙ በሁለቱም ጉንጮቻቸው በኩል ችፍ ችፍ ሲል ወደ ልቅሶው መሃል ገቡ። ከዚያም ወልዴ ይዞት የነበረውን የሟቹ ወርቅ ቅብ የጎራዴ ሰገባ ተቀበሉና ወዲያና ወዲህ በማለት የሚከተለውን እየገጠሙ አለቀሱ። እናንት ወንድሞቼ፣ እናንት ደጃዝማቾች፣ በሸዋ በጎጃም ምንድን ወሰዳችሁ? በወሎ በትግሬስ ምንድን ወሰዳችሁ? ለሞቱ እንደሆነ ተርፏል በቤታችሁ። እናንት እህቶቼ፣ የኛውስ መፈጠር ደጉድ ነው ለድንቅ፣ መሸኘትን እንጂ መቀበል አናውቅ። እግዚአብሔር እንዴት ጣልከን እንደዚህ ካለው ዘር የሳት ላይ ገለባ፣ ተታመመም አይድን ወጥቶ የማይገባ። አምላክም እንደ ሰው ማድላት ነው ወይ አብረህ የምትጎዳው ተጎድተው ስታይ? እከረከ ሰይጣን ምንጫህ አይታወቅ፣ የት ብለን እንሽሽ የትስ እንደበቅ? በነፍ ተጎራዴው ብንደብቅብህ ይግረማቸው ብለህ በእንቅፋት መጣህ። እንግዲህ ማን ይሆን የሚራራ ለኛ እንቅፋትን ባውቆ ሲሆን እንደመኛ? ይህንና ይህን የመሳሰለውን መሪር ስሜታቸውን የሚገልጽ ግጥም እየገጠሙ ሲያስለቅሱ እንባቸው ሳያቋርጥ በጥፍጥፉ ይወርድ ስለነበር አልፎ አልፎ ስቅቅ ሲሉና ሲንሰቀሰቁ ማንኛውንም ሰው ያሳቅቁት ነበር። እንኳንስ ዝምድናና እውቂያ ያለው በግር ጥሎት በዚያ ሳልፍ በቀብሩ የተገኘ ማንኛውም ሰው እናቱን በሚረዳበት ቀን የሚያፈሰውን ያህል እንባ ሳያፈስ አላለፈም። በቤጫ፣ ባጨፈር፣ ባለፋ፣ በጣቁሳ፣ በደንቢያ ያን ያህል የሞት ርካሽነት የኖረውን ያህል ህዝቡ ከልክ በላይ ሐዘን አቅባሪ፣ እገሌ የሚባል ቀበሌ ይወዳደረዋል በማይባል መጠን ልቅሶ አዋቂ በመሆኑ እንደ ወይዘሮ አትጠገብ ያለ ልቡ በመሪር ሐዘን እየተወጋ ማንኛውም ሰው ከሚያሳዝን ግጥም ልብን ከሚነድና ከሚሸረሽር የልቅሶ ዜማ መንጭቶ ከማያቋርጥ እንባ ጋር ሲንሰቀሰቅ ሲታይ ልቤ ድንጋይ ነው የሚል ሰው እንኳ ቢሆን ደንዳናው ልቡ ፀሐይ እንዳጋለው ቅቤ ቅልጥ ይልበታል። እንባውንም ለማጉረፍ የሟቹን ባዕድነት ወይም ዝምድና ለመረዳት ጠላቱ እንኳ ቢሆን ጠላትነቱን ለማሰብ ጊዜ የለውም። እንዲያ ሳያስበው አይኖቹ በትኩስ ውሃ ተሞልተው ያገኛቸዋል። ወይዘሮ አትጠገብ ልቅሶም ይህን ሁኔታ ከሚያስከትሉት ልቅሶች አንዱ ነበር። ወይዘሮ አትጠገብ በዚህ ጊዜ ግዞተኛውን ልጅ ኃይሉን አግብተው ካሳን ቅሪት ከሆኑ ሁለት ወር ያህል ሆኗቸው ነበር። በቤታቸው ሆነው ዘወትር ያለቁትን ወገኖቻቸውን እያነሱ ሲያነቡ፣ ቆየት ብሎ ደግሞ ከቀሪዎቹ ዘመዶች ያንዱ ትኩስ መርዶ ይመጣላቸውና ሀዘኑን ስለሚያድስላቸው የአጥር የብር የመሰለ አይን ቀይ ሽንኩር ሳይመስል የሚውልበት ቀን አልነበረም። ልጃይሉም ወዳቸው አጥብቆ በሚታወቅባቸው አንዳንድ ቀን የተወደድሽ እህቴ ሆይ፣ እኔ አንቺን ሳገኝ የልቤ ሐዘን የሚቀል መስሎኝ በጣም ታላቅ ተስፋ አድርጌ ነበር። አሁን ግን 14 ዓመት ሙሉ ተቤት ተንብረቴ ተዘመዶቼ ተለይቼ በሹመት ተማረጌ ተዋርጄ በማንም ላይ ያልተዋለ ግፍ ተውሎብኝ ስኖር ይህን ያህል ያልተከፋውን ልቤን በጣም አሸበርሽብኝ። ሁላችን ማቾች ነን። ሞት ለእናንተ ቤት ብቻ አልተፈጠረም፣ ለምን እስከዚህ ታበዥዋለሽ? ይሏቸዋል። ምን ላርግ በዛብኝ እኮ እንዴት ልቻለው? ይላሉ ወይዘሮ አትጠገብ እንባቸውን በመዳፋቸው ጀርባ እየጠረጉ። ልጃይሉ ብዙ ቀኖች ወጣ ብለው ቆይተው ወደ ቤት ሲገቡ ባለቤታቸው እንባ ሲያጎርፉ ውለው አሁንም እያጎረፉ ያገኟቸዋል። እንዳላዩ ሰረቅ አርገው ሲያዩአቸው ጉንጮቻቸው በደረቀው እንባ ነጥተው አይኖቻቸው በትኩስ እንባ ቀልጠው ሲያዩ የራሳቸው እንባ ድንገት ደርሶ ሊያመልጣቸው ሲል እንደገና ወደ ውጭ ወጣ ብለው አይናቸውን አድርቀው ልባቸውን አጽናንተው ይመለሳሉ። በዚህ ሁኔታ ሁለቱም ጊዜ ከጣራቸው በኋላ የተገናኙ ባልና ሚስት በአንድ ላይ ሲኖሩ ያ ከብዙ ክርክር በኋላ ስሙ ካሳ እንዲባል አባትየው የመረጡለት ልጅ ተወለደ። ነገር ግን እኒህን ታላቅ ሴት ወይዘሮ አትጠገብን ልጃይሉን ኮሶ ያጠጧቸው የሚለውን ቃል መነሻ በማድረግ ኮሶ ሻጭ እያሉ ብዙ ባለጌ ሰዎች ሲሰድቧቸው ኖሩ። ይህ ያልተጣራ ወሬ ብዙ ሰዎችን ስላሳሳተ እነ ደጃች ወንዲራድን ኮሶ አስግቷል። እነ ወይዘሮ ምንትዋብም በደንብ ብላት ሺ ፈረስ ከኋላው ሺ ፈረስ ከፊቱ፣ ሺ ብረት ከኋላው ሺ ብረት ከፊቱ፣ ይህን ሳታይ ሞተች ኮሶ ሻጭ እናቱ ብለው እንዲገጥሙ ምክንያት ሆኗል። ሰኞ የወጣ ስም ማክሰኞ አይመለስም እንደሚባለው እስከዛሬ ድረስ ወይዘሮ አትጠገብ ኮሶ ሻጭ ነበሩ እየተባለ ሊነገር ቻለ። ምዕራፍ 9 ትንቢት ያስጠላው ልጅ። ትንቢትም ይሁን ሟርት እግዚአብሔር ብቻ ያውቀዋል። ከኢትዮጵያ ሕዝብ አብዛኛው የሕፃናት አፍ የሚነካውን ነገር ይፈራ ነበር። እረኛው በሜዳ ምን ያማርታል፣ ልጆች ሲጫወቱ ምን ይላሉ እያሉ መጠየቅ የቆዩ የኢትዮጵያ መኳንንትና ሽማግሌዎች ዋና ተግባር ነበር። እረኞች በሜዳዎችና በተራሮች ላይ ሆነው እርቅታቸውን በሌባ ጣታቸው ወግተው ጣቷን እጥፍ እጥፍ እያደረጉ ከማን እንደፈለቀ የማይታወቀውን ግጥም አህያ መጣች ተጭና ዳባ፣ ተክለ ጊዮርጊስ ሸሽቶ አክሱም ገባ ሲሉ ቢሰሙ ኢሳይያስን ወይም የኤርሚያስን ትንቢት የሚያስንቅ ታላቅ ትንቢት ሆኖ ይቆጠር ነበር። አጋጣሚ ወይም በእርግጥ ትንቢት ይሁን አይታወቅም፣ ብዙ ጊዜ የተነገረው ይደርስ ነበር ወይም ነገሩን የሚፈጽመው ሰው ቀደም ሲል አውቆ እያስነገረው ሊሆን ይችላል። ደጃች ማሩ እንደዚህ ያሉትን ነገሮች መቼም ከልክ በላይ ነው የሚያምኑባቸው። ስለዚህ ሰሞኑን በወሬ ወሬ የሰሙት ሟርት ሲከነክናቸው ሰንብቶ ነበር። አንድ ቀን በስድስት ሰዓት ግድም ጸሎታቸውን ጨርሰው ቁርስ በልተው ከስንት ወሮች ውስጥ አንዳንድ ቀን ያውም በጣም በተዝናኑበት ጊዜ እንደሚያደርጉት ጥቂት ሸለብ ብለው ለመነሳት ፈልገው ወደ መኝታ ክፍል ሊሄዱ ሲሉ ከጥጋቸው የቆመውን አሽከር እረኛ ምን ይላል በል ሲሉ ጠየቁት። ኧረ ምንም አይል ጌታዬ፣ አለ አሽከሩ በፍርሃት። ወስላታ እሰማለሁ እኮ ይልቅስ ንገረኝ፣ አሉ ደጃዝማች። ኧረ ምንም አልሰማው ጌታዬ፣ አለ አሽከሩ። ንገረኝ የማልሰማ መሰለ? ይህ አህያ መጣች ተጭና ቁልቋል የሚለው እንዴት ነው? አሉ ደጃዝማች። ኧረ እንጃ ጌታዬ አላውቅም፣ ንገረኝ ፈሪ ምን በየድና ገር ጌታዬ አህያ መጣሽ ተጭና ቁልቋል ብሎ መድፊያው እንዴት ነው አሽከሩ ለመናገር ፈርቶ አንገቱን ደፋና የራሱ ጫማ እንግዳ ነገር የሆነበት ይመስል የግሩን ጣፎች ዘቅዝቆ እየተመለከተ ዝም አለ ተናገር እንጂ ከፋፋ አሉ ደጃዝማች ምን ነው ጌታዬ አለ አሽከርየው በሁለት ፍራቶች መካከል ስለሆነ የጭንቀት ፈገግታ ያሳየ አህያ መጣች ተጭና ቁልቋል ብሎ የሚቀጥለው እንዴት ነው አሽከሩ ብሎ ጉሮሮውን አጣራና አህያ መጣች ተጭና ቁልቋል ደጃዝ ማሽማሩ ታመድ ላይ ወድቋል ነው የሚሉት አለ ሌላስ ምን ይላሉ አህያ መጣች ተጭና ገሳ ማሩ ቢወድቅ ክንፉ ተነሳ ያጎቱን መንገድ ክንፉ ማይሳ ሁሉን ጨፍላቂው ይመጣል ካሳ ያለፋ ዋሪስ የደንብ ያንበሳ ቋራ ላይ ሆኖ ድንገት ያገሳ ተብረከረኩ መጫና ደንሳ መሬት ውስጥ ገቡ ተንከልጣቁሳ ነው የሚሉት ካሳ ደግሞ የማን ይሁን አሉ ደጃዝማች ቀስ ብለው ይህንን ስም ከታወቁት መሳፍንት መካከልና ከነሱ ቤተሰብ ውስጥ ቢፈልጉ አጡት ሆኖም ንቀው ሊሰውት አልቻሉም አሽከሩ እንደወጣ ወደ መኝታ ክፍላቸው ገብተው በደም ቢሉ የሰሙት ነገር እየተነቀላቸው እንቅልፋቸው ዘገየ ካሳ ካሳ ክንፉስ ሲሆን የወለተ ተክሌ ልጅ ሊሆን ይችላል አሁን መገርሞስ አይደለም አዎ የኔ ወራሽ እሱ ነው ማለት ነው የወለተ ተክሌ ያለጣሽ ልጅ አይደል ይውረሰኝ ያው ልጄ ነው አሉ በልባቸው ካሳም ሲፈልጉ ግን ትርፍ ብሏቸው ነበር ይሁን እንጂ የክንፉ ስም ብዙ ነገር አስታወሳቸው የክንፉ አባት ማን ነው ኃይሉ ኃይሉስ ማን ነው ደጃዝማች ማሩ የግፍ ግፍ ሰርተው በከንቱ ለ15 ዓመት ያሰሩት ታዲያ ከአዲሷ ሚስቱ ከነፋሲል ዘር ልጅ ሲወልድ ካሳ ብሎት የለም አሁን ከአንድ ሳምንት በፊት አይደለም ሰላያቸው ቀርቦ ልጁን ካሳ ብሎታል ያላቸው ታዲያ ካሳ እሱ ነው ማለት ነው ይህ ሀሳብ ዝብርቅርቅ ብሎ መጥቶ የደጃዝማች ማሩን አእምሮ ስላወቀ የተፈለገውን ቀልፍ አልመጣም አለ ግን ከክንፉ በኋላ ለሚነሳ ጠላት ምን አስጨነቀኝ ቢሆንስ የኃይሉ ልጅ ለምን ይነሳል እንደተበደለ እንደተጠቃ እንደዚሁ መቅረት አለበት ምንስ ቢሆን የኃይሉ ልጅ እኔ የገዛሁትን አገር ይገዛል በጭራሽ መገደል አለበት ብለው አሰቡ ክርስቶስን ለማስገደል በሄሮድስ ልብ የገባው ሰይጣን ክርስቶስን ለማሸጥ በይሁዳ ልብ የገባው ሰይጣን በአንድነት ገብተው በደጃዝማች ማሩ ልብ ላይ ወንበራቸውን ዘረጉ እነሱም ባይጎዳም የሌላውን ሰው መነሳት ሲያዩ እንደ ራሳቸው ሞት አድርገው የሚያዩት ሰዎች የምቀኝነት በሽታ በዓለም ላይ ለስንት ጥፋት ምክንያት የሆነው የምቀኝነት ደዌ በመልካም ሰሪዎች ፊት እየተደነቀረ የዓለምን ሕዝብ እድል በሙሉ ሲያሰናክል የኖረው የምቀኝነት ወረርሽኝ የደጃዝማች ማሩን ሰውነት በአንድነት ስላጠቁት ራስ ምታት፣ ውጋት፣ ትኩሳት አጠቃቸው። ቃጁ፣ ቀዣበሩ፣ ደም ለማፍሰስ ፈለጉ። እሳቸው 60 ዓመታቸውን አልፈዋል። ብዙ ወይዛዝር ወገባቸው ተዳቅሟል እያሉ እንኳ ያሟቸው ነበር። ጡረታ ቢኖር ኑሮ ልዩ አስተያየት ካልተደረገላቸው በቀር ከጥቂት ዓመታት ቀደም ብለው ጡረታ ያሰጋቸው ነበር። ግን ማንን ነው የሚመቀኙት? የአንድ ሳምንት ጥርጥር ህፃን? ገና ኩፍኙን፣ ችፌውን፣ ምችውን፣ ምኑን ምኑን አልፎ ገና በ18 እና በ20 ዓመቱ ጎርምሶ ገና በየቦታው ያለውን ጦርነት አልፎ ለሚደርስበት ነገር ቀንተው በአባቱ የሰሩት ግፍ አልበቃቸው ብሎ እሱን ለማጥፋት ተመኙ። ሙት ወቃሽ አርገኝና ይላሉ አባቶቻችን ስለማይሰው ሲናገሩ። ደጀት መስማሩ በተሰም ክፉ ሰው ነበሩ። ሰው በንዴት ብዙ ነገር ያስባል። ግን እየቆየ ይበርድና ተሰራውን ብሎ ካሰበው መጥፎ ስራ ቢሰራ ይበዛ ሲሶውን ነው። ያውም በተፈጥሮ ጨካኝ የሆነ እንደሆነ ነው። የማያዋጣ ጸሎት ከሰይጣን ይጥላል እንደሚባለው ሁሉ ደጃዝማች ማሩ እሳቸው ብሎ ባህታዊ ጸሎት አበዛ ሲሉ እያታጎሉ በማያስታጎሉበት ጊዜም በልዩ ልዩ መጥፎ ሐሳብ እያጨናጎሉ በዚህ የተጠጋቸው ሰይጣን ራሳቸውንም ሰይጣን አድርጓቸው እንደሆነ እንጂ ኢትዮጵያውያን ዘንድ እንኳ እንዲህ ያለ ልብ የለም። ደጀት መሽማሩ የክፉ ሐሳብ በወዳቸው በተጸነሰ ጊዜ ልባቸው ሊያርፍ አልቻለም። ቢሆንም በአባትየው ላይ ያን ሁሉ በደል ሲፈጽሙ ኑረው አሁን ምንም ሰራ ሊሉት የማይችሉትን ሕፃን በግልጽ ለማስገደል መቼም ችግር ነው። ኃይልን ለማጥቃት ቢያጠፉም ባያጠፉም አጥፊ ነው ማሰኘት ይችላሉ። የሳምንቱን ሕፃን ወንጀል ሰራ ለማለት ወይም በአባቱ ጥፋት ቀጣሁት ለማለት ግን ከእድገት የሚቆጠር ነገር ሆነ። ያ ሕዝብ ግፍን ለመሸከም ሰፊ ትከሻ ይኑረው እንጂ እያንዳንዷን ግፍ ሳያስተውላትና ሳያዝንባት እንደማያልፍ ማንም አይስተው ነበር። ስለዚህም ደጃዝማች ማሩ ሌላ መንገድ ፈለጉ። መንገዱም አዲስ አልነበረም። በተጻፉና ባልተጻፉ ብዙ ታሪኮችና ተረቶች የተገለጸ መላ ነው። እሱም በትንቢት የተፈራውን ሕፃን አሰርቆ የሚፈለግበትን ቅጣት መፈጸም ነበር። ለዚህም መንገድ ማግኘት አስፈላጊ ነበር። ደጃዝማች ለዚህ ጉዳይ በጣም ሲያስቡበት ቆይተው መንገዱ ስላልተገለጸላቸው በከባድ ሐሳብ እንደተጠሙ እንቅልፍ ይዟቸው እልም አለ። በእንቅልፋቸው ላይ ጥቂት እንደቆዩ ቅጡ ያልታወቀ ቅዠት ሲያባክናቸው ይቆይና ሲያባንናቸው ወዲያው ደግሞ መልሶ እንቅልፉ ሽልፕ ሲያደርጋቸው እንቅልፉ ጣም ሳይታወቃቸው ጨርሰው ነቁ። እንደተነሱ ሌላ ስራ ከመጀመራቸው በፊት አሽከርየውን በጭብጨባ ጠርተው ካሳ የሚባለው የልጅ ኃይሉ ሕፃን በምን ሁኔታ መሰረቅና መገደል እንዳለበት ነገሩት። አሽከሩም ድንጋጤና ሐዘን ቢሰማውም ሁሉንም እንዳልተሰማው አድርጎ ይሄ ምን ያስቸግራል? በሁለት ሶስት ቀን ውስጥ የሚሆን ጉዳይ ነው ብሎ ቃል ገባና እጅ ነስቶ ሊወጣ ሲል ሰማ አሉ ደጃዝማች ማሩ። አቤት አለ ዘበኛው ፊቱን ወደ እሳቸው እየመለሰ። እሳቸው ስላልተጠራጠሩ አላወቁበትም እንጂ እሱ የልቡን ስሜት ያወቁበት መስሎት በጣም ፈርቶ ጉልበቱ መብረቅረቅ ጀምሮ ነበር። እሳቸው ግን አሁን የተባባልነው እስከሆነ ድረስ ግድ የለም እንደ ልብ ወዲያ ወዲህ ይበል፣ በዚህ በመላላኩና ለመቆሙ ሌሎች ይበቃሉ፣ ብቻ ያንን እንድታሳየኝ አሉና ሙሉ ነፃነቱን ሰጥተው አሰናበቱት። በሌጣ ፈረስ ልጅ ኃይሉ የደጃዝማች ማሩን ግፍ ሰርቶ አለመስገብ ባወቁ ጊዜ በተለይም ሕፃን ልጃቸውን ያለምንም ምክንያት ሊያስገድሉባቸው መሆኑን በተረዱ ጊዜ ያለፈው በጸጸትና በቁጭት የወደፊቱ በሐዘንና በስጋት ስሜት ትዕግስታቸውን ጨርሶ አሳጣቸው። ልጅ ኃይሉ በዚህ ጊዜ የነበሯቸው እድሎች ሁለት ብቻ ነበሩ። ወይም ሁሉንም ነገር ለጉድቁም ከመይራሴን ባጠፋው ይህ ሁሉ ጭንቀትና ግፊት አይዋለው ብሎ ራስን ማጥፋት ወይ ለምን አባቱ ነው ባለኛ ቀን ሁሉ መከረም ማልሞተው ብሎ አንተ ሌላ ነገር መሞከር ነበር። ግን ራስን መግደል የሚባል መንፈስ በኃይሉ ስሜት ውስጥ ቦታ አልነበረውም። አንደኛ በእግዚአብሔር የሚያምኑ ክርስቲያን ናቸው። ሁለተኛ ግፍ መቀበል ትዕግስት ዛሬም ይሁን ነገ በራስም ይሁን በልጅ ዋጋቸውን የማያጡ ነገሮች መሆናቸውን የሚያውቁ ሰው ናቸው። ስለዚህ የታጋሽነት ትዕግስታቸው ቢያልቅም ትዕግስት የማሳጣት ትዕግስታቸው ገና አዲስ ነበር። እንደ ጎበዞች ሁሉ ጦር መወርወር፣ ጋሻ መመከት፣ አነጣጥሮ መተኮስ እንደሚችሉ መከራንና ችግርን መቋቋም እንደሚያውቁ እያወቁ እስከዛሬ በሰላማዊነት አመኑ። ግን በዘመነ መሳፍንት ሰላም ዋጋ አልነበራትም። ሰላም አንድ መንደር በሰላም ማሳደር አትችልም ነበር። ሰላም ለአንድ መስፍን አምስት ጎጆ ያለበት ግዛት ለመጨመር አትችልም ነበር። በዚህ ጊዜ ሰላምን የሚሹ ሁሉ መናቀን፣ መዋረድን፣ መደህየትን፣ መታሰርን የሚፈልጉ ሰዎች ይመስሉ ነበር። ሰላም የፈሪነት፣ ትዕግስት፣ የአህያነት ምሳሌዎች ነበሩ። ለቻይሉ ሳይቸግራቸው ሰላማዊ ሆኑና ሰላም በጊዜው ልታፈራ የምትችለውን የመራራ መራራ የሆነ ፍሬ ለአስራ አምስት ዓመት መገበቻቸው። አሁን ደግሞ ቀምሰውት የማያውቁትን ሌላ መራራ ፍሬ ልታቀርብላቸው በማፍራት ላይ እንዳለች አዩ። ትዕግስት መራራ ናት፣ ፍሬዋ ግን እጅግ ጣፋጭ ነው የሚለው ምሳሌ በልጅ ኃይሉ ዘንድ ችኮ ያለፈ አካላይ ተረት ሆኖ ተገኘ። እንዲያውም ትዕግስት መራራ ናት፣ ፍሬዋ ግን የመራራ መራራ ነው የሚል ሆኖ አገኙት። ስለዚህ ሌላዋን አይነት ትዕግስት መረጡ። ዝም ብሎ የግፍ መደራረቢያ የመሆንን ትዕግስት ሲጥሉ፣ መከራን ችግርን እየታገሱ ምሕረት የሌለውን ጠላት ትዕግስት የማሳጣትን ትዕግስት መረጡ። ስለዚህ ልጅ ኃይሉ ሕፃኑ ካሳ እንዲሰረቅ መታዘዙን በሰሙ በበነጋው ለወይዘሮ አትጠገብ ሳይነግሩ የመንገዳቸውን ሁኔታ ሲያሰላስሉና ሲያደራጁ ዋሉ። ምንም ቢሆን የቋራ መኮንን ነበሩና በየቶፋውም በየቋንቁራውም እየተጣሉ የቆዩ አንዳንድ ከወርቅ የተሰሩ እንደ ቀለበት አምባር ያሉ ትንንሽ ግን መልካም ዋጋ ያላቸው ነገሮች ስለነበሯቸው እነሱን ሁሉ ከያሉበት ለቃቅመው በድግ አለፍ አለፍ እያደረጉ ቋጠሯቸው። ሌሎችንም ትንሹ ነው ከፍተኛ ዋጋ ያወጣሉ ተብለው የሚታመኑ ትንንሽ ዕቃዎች በአንድ ጨርቅ ጠቅለው አሰሯቸው። ወይዘሮ ስትጠገብ ከልጅ ኃይሉ ጋር በቆዩበት ጊዜ እንዲህ ያለ ነገር ሲያደርጉ ያዩቸው በዚህ ቀን ብቻ ስለነበር ወደ እሳቸው ቀረቡና የዛሬው ዕቃ መጠራረብስ አስፈራኝ፣ የት ጉዞ አሰቡ አሉ። ወይዘሮ ስትጠገብ እንደ ቀልድ አድርገው እንደኔ 15 ዓመት ተወዝፎ ስንኩል የሆነ ሰው ደሞ የት ይጓዛል ብለሽ ነው? አይጡ እንኳ የማጥቃቱ ድርሻ ይቅርብኝ ብሎ ስንት ቃየ ቦታ ታጠፋብኝ። ለዚህ ነው ዕቃዎችን እየጠራረስኩ የማስቀምጣቸው አሉ ልጅ ኃይሉ በፊታቸው ላይ አንድ ብቻ ነገር እየተነበበ። አይጡስ አልተቻለም አሉ ወይዘሮ አትጠገም። እስቲ ያንን ልጥ ለአሽከሮች ስጫቸውና በውሃ ያርሱት። ቶሎ እንዲርስ ውሃውን አሙቀው እንዲነክሩት ንገሪያቸው አሉ ልጅ ኃይሉ ከባቱ ላይ ተፈቅሎ ሲኖር በጢስ የተቆረው ያውራና የውልክፋለት ጥቅል እያመለከቱ ወይዘሮ ተጠገብ እሺ ብለው ልጡን በመንገዱ ማውረድ ወደ ባቱ እንደንጋጠጡ አውራ እንኳን ሳይበላሽ አይቀርም ውሃ ሲነካው ይበጣጣ ሲሆናል ብዙ አመቱ አይደል አሉ ልጅ ኃይሉ አይ ያውራ ለተኮ በጣም ወፍራም ነው አሁን ላይ ወጥቶ ከተጠረ ቢመስልም በውሃርሶ ሲሰነጠቅ ውስጡ ልጅ ሆኖ ነው የሚገኝ አሉ ወይዘሮ አትጠገብ እሺ እስቲ ለሁሉም ወርዶ ቶሎ ይነገር አሉ ልጅ ኃይሉ ወይዘሮ አትጠገብ ልጡን አውርደው ገረዶች ምግብ ወደሚያስበስሉበት ጎጆ ወሰዱት በዚህ ጊዜ ህፃኑ በድንገት ምርር ብሎ አለቀሰ ልጅ ኃይሉ ወደ አልጋው ቀረብ ብለው ሲያለቅስ አብሮ የሚያፈናጥራቸው እጆቹንና እግሮቹን እየተመለከቱ ዝምበል ዝምበል እያሉ የማያውቁበትን ህፃን ማባበል ጀመሩ ከንፈሮቻቸውን እያጋጠሙ ሲስቅ የምትል ድምፅ በማሰማት ሳቅ በማሳየት ግንባራቸውን ወደ ላይ ቁጥር በማድረግና በመፍታት ሳሉን ዝም ማሰኛለሁ ብለው ቢሞክሩ ከችሎቱ ያቆሙት አልቻሉም እሳቸውም ወይ ያልፍልሃል ወይ ሙተታርፋለህ ግድ የለም አትችው ሲሉ በቀስታ ተናገሩና ወደ በሩ ቀረብ ብለው ሰማሽ ወይ አንቺን ነው አትሰሚም አሉ አቤት አሉ ወይዘሮ አትጠገብ ወደ ቤት እየመጡ ልጁ አስቸገረኝ እኮ ምን ነካው ይህን ሁለት ቀን አመሉ ተለውጧል እስቲ ቶሎ ጡት ስጪው ልጃይሉ በወይዘሮ አትጠገብ ላይ የዘመዶቻቸውን የባልነት ወግ ተከትለዋል ወለተ ተክሌን በስሟ ወለተ ተክሌ አንዳንድ ጊዜም በተለይ ብቻቸውን ሲሆኑ ወለትዬ እያሉ ይጠሯት ነበር ወይዘሮ አትጠገብ ግን አብዛኛው የክፍለ ሀገሩ ህዝብ እንደሚያደርገው አንቺን ነው ሰማሽ ወይ ስሚኝ እንጂ ሰማያለሽ እያሉ ከሚጠሯቸው በስተቀር ከሰው ጋር ሲጫወቱ እሷ እንዲያርጋ በስ ባለ ጊዜ ባለቤቴ እንዲፈጥራ ከሚሉ በቀር አንዲት ቀንም አትጠገብ ብለው ጠርተዋቸው አያውቁም ይህ ልማት ብዙዎች ሰዎችን ብዙ ጉድ ሰርቷል ለምሳሌ አንድ ሰውዬ በተኛ ፊት ቀርቦ ራሱና ሚስቱ የሚፈለጉበት ምክንያት ስለነበር ስምህ ማን ነው ብሎ ዳኛው ጠየቀ ጣሰው አለ ተጠያቂው ሰው ጣሰው ማን ጣሰው አሸብር የባለቤቴ ስም አለ ዳኛው የባለቤቴ ስም አለ ጣሰው አንገቱን ወደ መሬት ደፍቶ እያሰበ ቢያስብ ቢያስብ የሚስቱ ስም ትዝ አለው አለ ጊዜ በጀብህ እኮ አለ ዳኛው ጣሰውን እየተመለከተ ትዝ አለኝ ብሎ እኮ ነው ጌታዬ የሚስት ስም ምን ላድርግ ጌታዬ ልጆች የሚጠሯት እማማ ብለው ነው ዘመዶች የሚጠሯት እኔ ስታገባ ባወጡላት ሌላ ስም ነው እኔ የምጠራት አንቺ እሷ እያልኩ ነው እውነተኛውን ስሟን ሲጠሯት የምሰማ አንዳንድ ቀን ብቻ ነው ስለዚህ አሁን ትዝ አልላለኝ ብሎ አቶ ጣሰው ሲናገር በዚያ የነበረው ሰው ሁሉ በሳቅ አወቃ ዳኛውም አብሮ ሲስቅ ቆይቶ ሳቁን ሲጨርስ ታዲያ ምን ይሻላል አለ ጎረቤቶቼ ከዚህ አሉ እንድጠይቅ ይፈቀድልኛ ጌታዬ አለ ጣሰው አሁንም ሳቁ ነጎደና ሂዶ እንድጠይቅ ተፈቀደለት ጣሰው ከጎረቤቶቹ ሁለቱ ቁመው ወደሚነጋገሩበት ቦታ ሂዶ አዋመሸሻ እባክህ አንድ ነገር ንገሩኝ አለ ምን ነገር አለ አቶ መሸሻ ታላቅ ጉዳይ መስሎት የእሷ ስም ማን ነበር የማን የእሷ የኒዋ ነዋ የምን ያንተዋ ጣሰው ባለቤቴ ለማለት እንኳን ስላፈረ ቀስ ብሎ የባለቤቴ ነው አለ። ልጃይሉ የዚህ አይነት ውድድር ይድረፈኝ ብለው ነው መሰል ወይዘሮ ስትጠገብን ቢሞቱ በስማቸው አይጠሯቸውም ነበር። ስለዚህ አንቺን ነው ዘመኛለሽ ብለው ጠሩ። ወይዘሮ ስትጠገብ ህፃኑን አስብተው እንቅልፍ ሲወስደው ቀስ አርገው አስተኙና ሲነሱ እስቲ ልጡርሶ እንደሆነ አምጪልኝ አሉ ልጅ ኃይሉ። ወይዘሮ ስትጠገብም ወጡና የራስውን ልጥ ይዘው መጡ። ልጅ ኃይሉ ከአንድ አጎዛ ላይ ቁጭ ብለው ያን የራስ ልጥ በእጃቸውና በጥርሳቸው እየሸነሸኑ በእግራቸው ረግጠው ይዘው የትቻ ገመድ እንደሚፈትል ሰው ሸረብ ሸረብ ያደርጉት ጀመር። አምስት ስድስት ክንድ የሚሆን ከፈተሉ በኋላ እንደገና በአንድ በኩል ገመዱን በአንድ በኩል ልጡን አድርገው እየፈተሉ ገመዱን ሶስት ሽርብ አደረጉት። ሶስቱን ሽርብ ገመድ ፈትለው እንደጨረሱ በታስማ እንጨት ላይ እየጠመጠሙ ሲያለሰልሱት ቆዩና ከተቀመጡበት ብድግ ብለው አንቺ ገመድ ዛሬ ስራሽን መፈጸም አለብሽ አሉ ቀስ ብለው። ልጃይሉ ቀኑን ሙሉ በዚህ ሁኔታ ዋሉ። ወይዘሮ ስትጠገብ ግን ያ ሁሉ ያልተለመደው ጉድጉድ ለምን እንደሆነ አልገባቸውም ነበር። መቼም ዳቦ ቆሎ ባንድ ቀን አይደርስ፣ እስቲ ሁለት ሶስት ቂጣዎች ጋግሪ አሉ ልጅ ኃይሉ በድንገት። የት ይሄዳሉ አሉ ወይዘሮ ስትጠገብ። ኋላ ነግርሻለሁ፣ አንቺም አብረሽኝ ስለምትሄጂ ሁሉ እንኳ ባይቻል ጥቂቶች ልብሶችሽንና ጌጣዎችሽን ጠራዥ አሉ ልጅ ኃይሉ። ምን ሽብር መጣ አሉ ወይዘሮ ስትጠገብ ቀስ ብለው። የሄሮድስ ሽብር መጥቷል፣ ብቻ ቆይ ኋላ ነግርሻለሁ አሉ ልጅ ኃይሉ። ወይዘሮ ስትጠገብ ግራ ገባቸው። ደርሷል እነግርሻለሁ፣ አሁን እቃሽን አዘጋጂ አሉ ልጅ ኃይሉ። በዚያ ያሉት ሌሎች ሰዎች ቀርቶ ወይዘሮ ስትጠገብ ራሳቸው ነገሩን ሳያውቁት በልጅ ኃይሉና በወይዘሮ ስትጠገብ እጅ ብቻ ትንንሾቹ እቃዎች ተጠራርዘው ቂጣዎቹ ለቁንጦት እንደሚበሉ ያህል ተጋግረው አመሹ።
መቅደላ አፋፉ ላይ ጩኸት በረከተ፣ የሴቱን አናውቅም ወንድ አንድ ሰው ሞተ። አይመዩ ቱርክ ባይ የምሸሽ መቅደላ መቅደላ ጓንቺ ክፉ ጎራ፣ ሴቱን ሁሉ ንቆ ሲኮራ ሲኮራ። ወንዱ አንቺን ወደደ ተኛ ካንቺ ጋር፣ እኔ መዩ ቱርክ ባይ የምሸሽ አያችሁት ብያ ያንበሳውን ሞት፣ በሰው እጅ መሞትን ነውር አድርጎት። እርሳፉን እንደ ጠጅ ሞሱ ሲጠጣት፣ እኔ መዩ ቱርክ ባይ የምሸሽ
ጠቅላላ ፕሮግራማችን በዚሁ ይጠናቀቃል።
ገለል በልና ገለል አርጋቸው፣ አገለል በልና አገለል አርጋቸው፣ ወደ መጡበትም ወደ አገራቸው። አሻፈረኝ ላልዳኝ ባይ በየጉር ወጣ ጀስ ጀስ ወደ መቁ
I shall for it.